the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጳጉሜ 4 ቀን 2007 ዓ.ም ዝግጅታችንን ይዘን ቀርበናል። የምሽቱ አስተናጋጆች አዳነች ፍስሐዬና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት የኢትዮጵያ የቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ መናፈሻ ላይ የባለቤትነት ይዞታ ያለማግኘቱ ችግር እንዳለበት አስታወቀ።
በአሁኑ ሰዓት በሀገራችን ያው እንደምታዩት የዚህ የመሬት ጥያቄ በግለሰብ ሆነ በድርጅት ይነሳል። አንዳንዶቹ ጨለማን ተገድ እያደረጉ የእኛን ይዞታ በመዳፈር ብዙ ትግል ያካሄዳሉ። በቅርቡም እንደዚሁ የደን ጭፍጨፋና ሌሎች ችግሮችም ነበሩ።
የኢትዮጵያ የቅርስ ባላደራ ማህበር የሥራ አመራር ቦርድ ኃላፊ ሊቀ ካህናት አባይነህ አበበ ናቸው። ዘገባው የዕለቱ አብይ ርዕሳችን ይሆናል።
በፈረንሳይ ካን ዓለም አቀፍ የፊልም ፌስቲቫል ለመታየት ሲበቃ የመጀመሪያ የሆነው ኢትዮጵያዊ ፊልም ላም ነገ በአዲስ አበባ ይከፈታል።
ፈላሾችና ስደተኞች የሰብአዊ መብት ጉዳይ የፊታችን ሰኞ የሚከፈተው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ዋናው የመወያያ ርዕስ እንደሚሆን ታውቋል። ተጨማሪ ዘገባ አለን።
በሁለተኛው አጋማሽ ዴሞክራሲ በተግባር አሜሪካና ህዝቧ እንዲሁም ሴቶችና ቤተሰብ ተካተዋል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ።
በኤርትራ የሚገኙ 4 በትጥቅ ትግል የተሰማሩ ድርጅቶች ከትላንት በስቲያ ሰኞ ጳጉሜ 3 ቀን 2007 ዓ.ም የጋራ ንቅናቄ መመስረታቸው ታወቀ። የአፋር ድርጅቶች የጋራ ንቅናቄ፣ የትግራይ ህዝብ የጋራ ንቅናቄ፣ የአማራ ህዝብ የጋራ ንቅናቄና የአርበኞች ግንቦት 7 ንቅናቄ በጋራ የመሰረቱትን አዲሱን ንቅናቄ አገር አንድ የጋራ ንቅናቄ ሲሉ መሰየማቸውን የተለያዩ ድርጅቶች ዘግቧል። የኢትዮጵያ አገር አንድ የጋራ ንቅናቄ ሲመሰረትም ዶክተር ብርሃኑ ነጋን በዋና ሊቀመንበርነት፣ አቶ ሞላ አስገደሙን በምክትል ሊቀመንበርነት መርጧል። በዚሁ ጊዜ ከአራቱም አባል ድርጅቶች የተውጣጣ አገር አንድ ሰራዊት መቋቋሙ ታውቋል። ቪኦኤ የጋራ ንቅናቄው መሪዎች ወደሚገኙበት አካባቢ ስልክ ደውሎ ነበር። ዜናው ትክክል መሆኑን ከጋራ ንቅናቄው ሊቀመንበር ከፕሮፌሰር ብርሃኑ ነጋ አረጋግጧል። ከኢትዮጵያ መንግስት አስተያየት ለማግኘት ሞክሯል። የጠቅላይ ሚኒስትሩ አማካሪ ሆኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ስልኮች ከትላንት ጀምሮ ይጠራሉ ግን አይነሱም። ጥረታችን ይቀጥላል።
በማዕከላዊ ሶማሊያ በተካሄደ ግጭት በትንሹ 8 ሰዎች ተገድለው ከ10 በላይ እንደቆሰሉ እማኞችና ጋዜጠኞች ተናግረዋል። አቡ ድዋክ በተባለች የማዕከላዊ ሶማሊያ ከተማ ጋልሙዱግ ከተባለው ክልላዊ አስተዳደር ጋር በተያያዘ በተነሳ የፖለቲካ ጠብ ተቀናቃይ ሚሊሻዎች ለ2 ቀናት ሲዋጉ እንደቆዩ እማኞች ገልጸዋል።
የሩዋንዳ ከፍተኛ ፍርድ ቤት አንድ ተቃዋሚ መሪ ፕሬዚደንት ፖል ካጋሜ ለ3ኛ ጊዜ ለፕሬዝዳንትነት እንዳይወዳደሩ ለማገድ ያቀረቡትን ክስ ለመስማት ወስኗል። 8 ዳኞች ያሉበት ችሎት ስለ ጉዳዩ እንደ አውሮፓ አቆጣጠር መስከረም 23 ቀን ለመስማት ተስማምተዋል። የሩዋንዳ ገዢ ፓርቲ ከፍተኛው ፍርድ ቤት የወሰደውን ውሳኔ ተቃውሟል። ፕሬዝደንት ካጋሜ ለ3ኛ ጊዜ ለመወዳደር እንዲችሉ በህገ መንግስቱ ማሻሻያ እንዲደረግ ሩዋንዳውያን በ60% ድምፅ ደግፈዋል። አንድ ዲሞክራሲያዊ አረንጓዴ ፓርቲ የተባለ ተቃዋሚ ድርጅት ግን በውሳኔው ላይ ክስ መስርቷል።
ዩናይትድ ስቴትስ ሶሪያውያንና ሌሎች ከጦርነት የሚሸሹ ስደተኞችን እንደምትቀበል ዛሬ አስታውቃለች። የውጭ ጉዳይ ሚኒስትር ጆን ኬሪ ከምክር ቤት አባላት ጋር ከተነጋገሩ በኋላ ምን ያህል ልንቀበል እንደምንችል እየተነጋገርን ነው ብለዋል። የአውሮፓ ኮሚሽን ኃላፊ ዣን ክሎድ ያንከር ግሪክ፣ ኢጣሊያና ሃንገሪ ብቻቸውን በስደተኞቹ ምክንያት የተጫነባቸውን ሸክም ለመሸከም አይችሉም በማለት የአውሮፓ ሀገሮች 160 ሺህ የሚሆኑ ስደተኞችን በመቀበል ተግባር እንዲተባበሩ ጥሪ አድርገዋል። ያንከር ዛሬ በአውሮፓ ምክር ቤት ባደረጉት ንግግር አውሮፓ የስደተኞችን ችግር በአንድነት ስሜት እንድትጋፈጠው ጠይቀዋል። ስደተኞቹን በ22 የአውሮፓ አባል ሀገሮች የማስፈሩ ጉዳይ እንዲፋጠን ግዴታ መሆን እንዳለበት አስገንዝበዋል። ሆኖም አንዳንድ የአውሮፓ ሀገሮች በግዴታ የመቀበሉን ጉዳይ እየተቃወሙት ነው። የስሎቫክና የቼክ መንግስታት በኮታ የመቀበሉን ሀሳብ አጥብቀው ተቃውመዋል። በኮታ መቀበሉ ችግር ይፈታል ብዬ ስለማልስማማ አልቀበለውም ብለዋል የቼክ ጠቅላይ ሚኒስትር ቦስላቭ ሶቦትካ። የስሎቫክ ጠቅላይ ሚኒስትር ሮበርት ፊልኮ ደግሞ አሸባሪዎች ሊኖሩባቸው ይችላሉ ባይ ናቸው። እኛ አውሮፓውያን ስደተኞቹን የማስጠጋቱ ተግባርና የጥገኝነት መሠረታዊ መብትን ማክበር ለምን ጠቃሚ እንደሆነ ምንጊዜም ቢሆን መዘንጋት የለብንም ያሉት ደግሞ ያንከር ናቸው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እስላማውያን አማጽያን ሶሪያ ውስጥ በሰሜን ምስራቅ በሚገኘው ኢድሊብ ክፍለ ሀገር ትልቅ ወታደራዊ የአየር ሰፈርን ከመንግስት ኃይሎች መያዛቸውን የሶሪያ መንግስት ቴሌቪዥንና ስለ ጦርነቱ ጉዳይ የሚከታተል ቡድን ገልጸዋል። የመንግስት ቴሌቪዥን ዛሬ በዘገበው መሰረት ወታደራዊ ኃይል አቡ ሁዳር ከተባለው ወታደራዊ አይሮፕላን ማረፊያ አፈግፍጓል። ጽንፈኛ እስላማውያን አማጽያን ለሁለት ዓመታት ከበውት ነበር። ከአልቃይዳ ጋር የተሳሰረው አልኑስራ ግንባርና ተባባሪዎቹ እስላማውያን ቡድኖች ሰፈሩን በሙሉ ተቆጣጥረዋል ሲል ብሪታንያ ሆኖ በሶሪያ የሚካሄደውን ጉዳይ የሚከታተለው የሰብአዊ መብት ቡድን ገልጿል። የድል ሰራዊት የተባለው የጥምረት ኃይል የክፍለ ሀገር መዲና የሆነችውን አድሊብን በርካታ ሌሎች ቦታዎችን ቀደም ሲል ተቆጣጥሯል። በአካባቢው በመንግስት ወታደራዊ ኃይል ቁጥጥር ስር ከነበሩት ጥቂት ጠንካራ ቦታዎች ወታደራዊው አየር ሰፈር አንዱ ነበር። ሶሪያ ውስጥ ለአምስት ዓመታት ለሚጠጋ ጊዜ ሲካሄድ በቆየው ጦርነት 250,000 የሚሆኑ ሰዎች ሲገደሉ ከ4 ሚሊዮን በላይ የሚሆኑት ደግሞ ከአገራቸው ለመሰደድ ተገደዋል። በሌላ ዜና ደግሞ ሶሪያ ውስጥ የሩሲያ ወታደራዊ ጠበብት እንዳሉ የሩሲያ የውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ አረጋግጧል። አማካሪዎቹ ሶሪያ ያሉት በሶሪያና በኢራቅ አሸባሪዎች የሚደቅኑትን ስጋቶች ለመዋጋት ነው ሲሉ ቃል አቀባይ ማሪያ ዛኻሮቭ ተናግረዋል።
የኢራኑ ከፍተኛ መሪ ሀያቶላ ሐመኔ ለወደፊቱ ከዩናይትድ ስቴትስ ጋር የሚደረግ ማንኛውም አይነት ንግግር ከዓለም ሀያላን ሀገሮች ጋር ስምምነት ስለተደረሰበት ኒውክሌር ፕሮግራም ጉዳይ ላይ ብቻ እንደሚሆን አስታውቀዋል። ሀያቶላ ሐመኔ ዛሬ ድረገጻቸው ላይ ባወጡት መግለጫ ከዩናይትድ ስቴትስ ጋር ስለ ኒውክሌር ጉዳይ የሚደረጉትን ንግግሮች እንደግፋለን ብለዋል። በሌሎች ጉዳዮች ግን ከዩናይትድ ስቴትስ ጋር ድርድር እንዲደረግ አንፈቅድም ብለዋል። በሌሎች ጉዳዮች ላይ መደራደሩ ዩናይትድ ስቴትስ ጥቅስ በኢራን ላይ ተጽዕኖ ለማሳደር ፍላጎቷን ለመጫን እድል እንድታገኝ ብቻ ነው የሚያደርገው ማለታቸውም ተጠቅሷል። ስለ ኒውክሌር መርሃ ግብር በሚደረገው ንግግር ምክንያት የዩናይትድ ስቴትስና የኢራን ባለስልጣኖች ተገናኝተው እየተነጋገሩ ነው። ከዛ በፊት ግን ሁለቱም ወገኖች እንደ አውሮፓውያን ዘመን አቆጣጠር ከ1980 ዓ ም አንስቶ ከ35 ዓመታት በፊት አንስቶ መሆኑ ነው ሻክሮ የቆየውን ግንኙነታቸውን ለማሻሻል የወሰዱት እርምጃ አልነበረም። ከአያቶላው ጋር ሲነጻጸር ለዘብተኛ ተደርገው የሚታዩት የኢራን ፕሬዚዳንት ሐሰን ሩሃኒ ኢራን ከዩናይትድ ስቴትስ ጋር በሶሪያ የሚካሄደውን ጦርነት ለማቆም ስለሚቻልበት ጉዳይ ለመነጋገር ዝግጁ ናት ሲሉ በትናንትናው ዕለት ተናግረው ነበር። አያቶላ ሐመኒ ዛሬ ባወጡት መግለጫ ታዲያ ለዛ ምላሽ ሳይሆን አይቀርም የሚል ስመት አሳድሯል።
ለዩናይትድ ስቴትስ ፕሬዚደንትነት የሚወዳደሩት ዲሞክራት ሂለሪ ክሊንተን ከተመረጡ ኢራን ስምምነቱን ትንሽ እንኳን ብታፈርስ እርምጃ ከመውሰድ ወደ ኋላ አልልም ብለዋል። ከኢራን ጋር የተደረገውን የኒውክሌር ስምምነት እንደሚደግፉ አስታውቀዋል። ኢራን የኒውክሌር መሳሪያ ለመስራት ብትሞክር ወታደራዊ እርምጃ ከመውሰድ አልመለስም ሲሉም አክለውበታል። የውጭ ጉዳይ ሚኒስትር የነበሩት ሂለሪ ክሊንተን ዛሬ ይህን ያሉት ብሩኪንግስ በተባለው ተቋም ላይ የኦባማ አስተዳደር እና ሌሎች አምስት ሀያላን ሀገሮች ከኢራን ጋር ያደረጉትን ስምምነት ተገቢ መሆኑን በገለጹበት ወቅት ነው። ሌሎች ሪፑብሊካውያን ተወዳዳሪዎች ዶናልድ ትራምፕ እና የቴክሳሱ ሴኔተር ቴድ ክሩዝ እና ሌሎችም ታዋቂ ወግ አጥባቂዎች ከኢራን ጋር የተደረገውን ስምምነት ለማቆም እየተባበሩ ነው።
ባለፈው ወር ባንኮክ በሚገኘው ቤተ መቅደስ ላይ ከደረሰው ፍንዳታ ጋር በተያያዘ ከታሰሩት ሰዎች አንደኛው በጥቃቱ ተግባር አለበት ስለተባለው ጉዳይ በበለጠ ዝርዝር ተናግሯል ሲል የታይላንድ ፖሊስ ጽፈት ቤት ገልጿል። ዩሱፍ ሜሪያራሊ የተባለው ተጠርጣሪ በጀርባው ቦርሳ ውስጥ የነበረውን ቦምብ ለአንድ ሰው እንዳስረከበ ተናግሯል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የረቡዕ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማእግዜርና
አዳነች ፍስሐዬ ነን። እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስታውቃለን።
የኢትዮጵያ የቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ መናፈሻ ላይ የባለቤትነት ይዞታ ያለማግኘቱ ችግር እንዳለበት አስታወቀ።
በፈረንሳይ ካን ዓለም አቀፍ የፊልም ፌስቲቫል ለመታየት ሲበቃ የመጀመሪያው የሆነው የኢትዮጵያ ፊልም ላም ነገ በአዲስ አበባ ይከፈታል።
በሌላ ዜና የፍልሰተኞችና የስደተኞች ሰብአዊ መብት ጉዳይ የፊታችን ሰኞ የሚከፈተው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ላይ ዋናው የመወያያ ርዕስ እንደሚሆን ታውቋል። ተጨማሪ ዘገባ ይኖረናል።
በሁለተኛው አጋማሽ አሜሪካና ዲሞክራሲ በተግባርና ሴቶችና ቤተሰብ ተካተዋል። አሁን የዕለቱ አብይ ርዕስ
የኢትዮጵያ የቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ መናፈሻ ላይ የባለቤትነት ይዞታ ያለማግኘቱ ችግር እንዳለበት አስታውቋል። በመናፈሻው ላይ ጥሩ ስራዎች እየተከናወኑ ቢሆንም የደን ጭፍጨፋ መካሄዱን የማህበሩ የቦርድ ፕሬዚዳንት ገልጸዋል። ማህበሩ በአሁኑ ጊዜ በአዲስ አበባና በድሬዳዋ ከተሞች ረጅም ዕድሜ ያላቸው ህንፃዎች ተመዝግበው ጥበቃ እየተደረገላቸው መሆኑንም ገልጸዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
የኢትዮጵያ ቅርስ ባላደራ ማህበር በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ ፓርክ ላይ የኢትዮጵያ የቅርስ ባላደራ ማህበር የሥራ አመራር ቦርድ ፕሬዚዳንት ሊቀ ካህናት አባይነህ አበበ ማህበሩ ካጋጠሙት ችግሮች አንዱ የእንጦጦ የተፈጥሮ ፓርክ ባለቤትነት ይዞታ ማረጋገጫ ሰነድ ለማህበሩ አለመሰጠቱ መሆኑን ለሀገሪቱ ፕሬዚዳንት ለዶክተር ሙላቱ ተሾመ ተናገሩ። ሊቀ ካህናት አባይነህ አበበ የአሁኑ የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ በማህበሩ መተዳደሪያ ደንብ መሠረት የማህበሩን የበላይ ጠባቂነት ከቀድሞ የሀገሪቱ ፕሬዚዳንት በተረከቡበት ዕለት ባደረጉት ንግግር እንዳሉት ማህበራችን በኃላፊነት ተረክቦ በሚያስተዳድረው የእንጦጦ የተፈጥሮ ፓርክ ላይ የባለቤትነት የይዞታ ሰነድ አለማግኘቱ አንዱ የማህበሩ ችግር ነው። ዛሬ በተለይ ለቪኦኤ በሰጡት ቃለ ምልልስ ሊቀ ካህናት አባይነህ ማህበሩ ፓርኩን ከ1988 ዓ ም ጀምሮ በኃላፊነት ከተረከበ ወዲህ ሰፊ ሥራዎችን አከናውኗል ብለዋል። ከሶስት ሚሊዮን የማያንሱ አገር በቀል ዛፎች ችግኞችን መትከሉን፣ ምንጮችን ማጎልበቱን፣ ወደ 200 ኪሎ ሜትር የእርከን ግንባታ ማካሄዱን፣ ከ10 ኪሎ ሜትር የማያንስ የውስጥ ለውስጥ መንገድ መዘርጋቱን የገለጹት የማኅበሩ ሥራ አስፈጻሚ ቦርድ ፕሬዚዳንት በሌላ በኩል ደግሞ ተፈጽሟል ያሉትን ጥፋት ያብራራሉ።
በአሁኑ ሰዓት በሀገራችን ያው እንደምታዩት የዚህ የመሬት ጥያቄ በግለሰብ ሆነ በድርጅት ይነሳል። አንዳንዶቹ ጨለማን ተገን እያደረጉ የእኛን ይዞታ በመዳፈር ብዙ ትግል ያካሄዳሉ። በቅርቡም እንደዚሁ የደን ጭፍጨፋና ሌሎች ችግሮችም ነበሩ። እነዛን ከኦሮሚያ ክልል ጋር በመነጋገር የኦሮሚያ ክልል በእውነቱ በዚህ አጋጣሚ ለማመስገን እፈልጋለሁኝ በአንድ በቦርዳችን አባል በአቶ ፋሲካ ጣፋ አማካኝነት ተገቢ ክትትል ተደርጎ የነበረው ጭፍጨፋ ያላግባብ ነውና ሀብት ንብረቱም ሊመለስ የሚችልበት ይሄን ያደረገው አካልም ደግሞ በሕግ የሚጠየቅበት ሁኔታ ተፈጥሮ ጥሩ የመናበብና የመረዳዳት ሁኔታ አለ።
ፓርኩን በተሻለ መልክ ለማልማትና የቱሪስት መስህብ ለማድረግ ግን የይዞታ ማረጋገጫ ሰነድ እጅግ አስፈላጊ መሆኑን የቦርዱ ፕሬዚዳንት ንግግር ይጠቁማል። ሊቀ ካህናት አባይነህ ሌላው የጠቀሱት ችግር ደግሞ ከልማት ጋር ተያይዞ ቅርስነት ባላቸው ህንፃዎች ላይ የሚደርሰው ጉዳት ነው።
በዚህ ተመዝግበው ረጅም ዘመን ያላቸው ህንፃዎች እና ታሪካዊ ቅርሶች ከተመዘገቡ በኋላ እንደዚህ አይነት ጉዳት ደርሶባቸዋል የሚል መረጃ ደርሶን እነዚህን ሁኔታዎች ለመካተል ጥረት አድርገናል። ይሄ በመንግስት በኩል ተመዝግበው ተገቢ ጥበቃ እንዲደረግላቸው የሚል መመሪያ ተሰጥቷል። ይህ ከተሰጠ በኋላ እታች ባስፈጻሚ ደረጃ የተሰጠውን መመሪያ ካለመጠበቅ አቋያ አንዳንድ ለልማት ተነሽ ከሆኑ ትኖች ጋር አብሮ የመጨፍለቅና አንዳንድ ችግር የማስከተሉ ሁኔታዎች አሉ። ያንንም ከቅርስ ጥናትና ጥበቃ ጋር በመነጋገር እንደዚህ አይነት ሁኔታዎች በተለይ የተለየ ጥበቃና እንክብካቤ እንዲደረግላቸው መመሪያ እየተሰጠበት ያለበት ሁኔታ ነው ያለው።
ድርጊቱ ተጠያቂነትን የሚያስከትል ነውና እንዲህ ያሉ ጥፋቶችን የሚፈጽሙ አካሎች እነማን ናቸው ለሚለው ጥያቄ ሊቀ ካህናት አባይነህ ጉዳዩ በሕግ የተያዘ በመሆኑ በመገናኛ ብዙሃን በአሁኑ ጊዜ ማስታወቁ ትክክለኛ አሰራር አይደለም ሲሉ መልሰዋል። የማህበሩ የሥራ አስፈጻሚ ቦርድ ፕሬዚዳንት ረጅም ዕድሜ ባስቆጠሩና በቅርስነት ተመዝግበው በሚገኙ ሕንፃዎች ላይ ማህበሩ ፍሬያማ ሥራዎችን ማከናወኑንም ገልጸዋል። በተለይ ግን በአዲስ አበባና በድሬዳዋ ከተሞች የተሰሩ ሥራዎችን እንደ ምሳሌ አንስተዋል።
እነዚህን ቅርሶች ሙሉ በሙሉ በዚህ መልኩ ተገቢ እንክብካቤና ጥበቃ ለማድረግ ብዙ ጥናት ይጠይቃል፣ ብዙ ጥረት ይጠይቃል። ነገር ግን ወደ 73 ቤቶች በአዲስ አበባ በተለያዩ ክፍላተ ከተሞች ተለይተው በቅርስ ጥናትና ጥበቃ በኩል ተመዝግበው የሚገኙ ቤቶች አሉ። እንዲሁም ደግሞ በድሬዳዋ በኩል ደግሞ ወደ 23 የሚጠጉ ቤቶች ተለይተው ተገቢው ጥናት ተደርጎላቸው የሚቀጥለውን ስራ በመጠባበቅ ላይ ይገኛሉ።
የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የማህበሩ የበላይ ጠባቂነቱን ኃላፊነት በተቀበሉበት ዕለት የሀገር ሀብት መገለጫ የሆኑ ቅርሶቻችንን ከጉዳት ለመታደግ ከመንግሥት ድርሻ በተጨማሪ ማህበሩ ኃላፊነት ተጥሎበታል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዝግጅቱ እናመሰግናለን። ላም የተሰኘውና በእውቁ የካን ዓለም አቀፍ የፊልም ፌስቲቫል ለመታየት ሲበቃ የመጀመሪያው የሆነው ኢትዮጵያዊ ፊልም ነገ በአዲስ አበባ ይከፈታል። ማርት ቫንደርወልፍ ከአዲስ አበባ ባጠናከረችው ዘገባ ፊልሙ የሕይወትን ውጣ ውረድ፣ የኑሮን ፈተና በአንድ ታዳጊ ልጅ ዓይን ያስቃኛል። ዝርዝሩን አሉላ ከበደ ያቀርበዋል።
የፊልሙ አብይ ገጸ ባህሪ የዘጠኝ ዓመቱ ታዳጊ ሕፃን ወላጅናቱን በድርቅ ሳቢያ ካጣ በኋላ ከሌሎች ዘመዶቹ ጋር እንዲኖር ወዳሉበት ይሰደዳል። በተለየ ቅርብ ስሜት የሚጎዳኘው እንደ ጓደኛ የሚያየው የጎረቤቱ ልጅ አብሮ አደጉ አይደለም፣ እንዲያውም ሰውም አይደለም። አጎቱ ለመጪው በዓል ማድመቂያ ለእርድ የሚያስቡትና እርሱ ደግሞ ያ እውን እንዳይሆን ለመከላከል የቻለውን ሁሉ በማድረግ የሚፍጨረጨርለት ጠቦት በግ ነው። ላም ጠቦቱ የ37 ዓመቱ ኢትዮጵያዊ አሜሪካዊ ፊልም ሰሪ ያሬድ ዘለቀ የመጀመሪያ የፊልም ሥራ ነው። ዓላማዬ ወይም ሙጥኔ ይላል ያሬድ፣ የትም ሊሆን የሚችል የታሪክ ጭብጥ በኢትዮጵያዊነት ቅኝት ማየት ነው።
I grew up during a very difficult time and I didn't grow up necessarily privileged. It was full of love.
ያደኩት እጅግ አስቸጋሪ በነበረ ጊዜ ውስጥ ነው። የምፈልገውን ማግኘት በምችልበት ሁኔታ ውስጥም አልነበረም። ነገር ግን ፍቅር፣ ሳቅና ለዛ የሞላበት ዘመን ነበር። እናም በስራዬ ያን ለማጫር ነው የምጥረው። እነኛን የመሰሉ ሰብአዊ ስሜትና አዎንታዊ ይዘት የጎላባቸው ረቂቅና ውብ ምስሎችን በብዛት መከሰት የሚያስፈልግ ይመስለኛል።
ከገጸ ባህሪው ታሪክ ጋር ራሴን ማዛመድ እችላለሁ የሚለው ያሬድ በቀደመው ወታደራዊ መንግስት ዘመን ገና በጨቅላ ዕድሜው ወዲህ ወደ ዩናይት ስቴትስ ተልኮ በኖረበት ዘመን የትውልድ የቀዬ ናፍቆት ሁሌም እንደ ጠናብኝ ነበር የኖርኩት ይላል። የሚወዱትን በሞት መነጠቅ ከፊልሙ አብይ ጭብጦች አንዱ ነው። ረሃብና ድህነትም እንዲሁ። እነኚህ ጭብጦች ኢትዮጵያ ሁሌም ከዚያ ለመውጣት ብጥርም በአመዛኙ ግን ከዚያች አገር ታሪክ ጋር ተዛምደው መነሳታቸው አልቀረም። ኢትዮጵያን በተለየ መንገድ ለመግለጽ ስል አንዳንዴ ሁሌም የሚባሉ የተለምዶ አስተሳሰቦችን ተጠቅሜያለሁ ይላል ያሬድ።
A lot of the narrative is driven by food. The boy loves to cook, he's obsessed with cooking.
ከትረካው አብዛኛው ከምግብ ጋር በተዛመዱ ጭብጦች ላይ ያተኮረ ነው። ዋናው ገጸ ባህሪ ታዳጊ የበዛ በሚመስል ደረጃ ምግብ ማብሰል ይወዳል። እናም እንደ ረሃብና ድህነት የመሳሰሉ ሁሌ የሚባሉ ነገሮችን በአረንጓዴው ለምለም መስክ የኢትዮጵያን ውብ መልክዓ ምድርና የበለጸገውን የኢትዮጵያ የምግብ አበሳሰል ባህል የሚያንጸባርቁ ታሪኮች በመቅረጽ እስላለሁ።
በፊልሙ አብይ ገጸ ባህሪዎችን በመወከል የተጫወቱት ታዳጊ ህጻናት ቁጥራቸው ብዙ ልጆች በተወዳደሩበት በተለያዩ ትምህርት ቤቶች ውስጥ በተካሄደ ስነ ስርዓት የተመረጡ ናቸው። የ16 ዓመቷ ቅድስት ስዩም በዚህ መንገድ ተመርጠው በፊልሙ ለመጫወት ከበቁ ታዳጊዎች አንዷ ናት። ከዚህ ቀደም ምንም አይነት የተዋናይነት ልምድ ያልነበራት ቅድስት በፊልሙ ጽዮን የተባለችውን ብልህና አስተዋይ ታዳጊ ልጃገረድ ተመስላ ከተጫወተች በኋላ ግን በሌሎች ፊልሞች ላይም የመጫወት ፍላጎት ያደረባት መሆኑን ትናገራለች።
እኔ ደስ የሚለኝ አክቲንግ ነው። ማለት የጽዮን ገጸ ባህሪ ደስ ይለኛል፣ ምክንያቱም እኔ ወደፊት እሷን መሆን ስለምፈልግ ከድሮም ጀምሮ ምኞቴ ስለሆነ ሰራው አልከበደኝም፣ ምክንያቱም የበፊቱን እያሰብኩኝ ስለምሰራው ማለት ነው።
እንደ እርሷ የመሆን ፍላጎት ያሳደረችባትን ጽዮንን መጫወት እንዴት ያስደስታት መሆኑን የተናገረችው ቅድስት በታሪኩም ጥልቀት የተማረከች መሆኗን ነው የምታስረዳው። በዝነኛው የካን ፊልም ፌስቲቫል ፊልማቸው ለመመረጥ መብቃቱ ለዳይሬክተሩም ሆነ ለተቀሩት አጋሮቹ በታላቅ የደስታ ስሜት ያጥለቀለቀ ሁኔታ ነው የፈጠረው። ላም ወይም ጠቦቱ እስካሁን ፈረንሳይ፣ ጀርመን፣ አውስትራሊያ፣ ሜክሲኮና ቱርክን ጨምሮ በ15 አገሮች ውስጥ መሸጡ ተዘግቧል።
ከምሽቱ 3 ሰዓት ከ21 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የፍልሰተኞችና ስደተኞች የሰብአዊ መብት ጉዳይ የፊታችን ሰኞ የሚከፈተው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ ዋናው የመወያያ ርዕስ እንደሚሆን ታውቋል። 30ኛው የምክር ቤቱ ዓመታዊ ጉባኤ እስከ መጪው የአውሮፓውያን ጥቅምት 2 ቀን ድረስ እንደሚዘልቅም ተዘግቧል። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ቆንጅታ ታቀርበዋለች።
የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ለሶስት ሳምንታት የሚዘልቀውን ስብሰባ በዓለም ዙሪያ ስለተከሰቱ ቀውሶችና ወቅታዊ ሁኔታዎች በማስረዳት ይከፍታሉ። የጀርመን አምባሳደር የምክር ቤቱ ፕሬዚደንት ጆአኪም ሮከር የኮሚሽነሩ ንግግር አብይ ትኩረት የወቅቱ አውሮፓ ላይ የሚታየው ፍልሰተኞችንና ስደተኞችን የሚመለከተው ቀውስ እንደሚሆን አመልክተዋል።
The topic of migration and refugees poses a significant challenge for
ከተለያዩ አገሮች ፈልሶ የመጡ ዜጎችና ስደተኞች ጉዳይ ጥሏቸው የወጡትን አገሮች ብቻ ሳይሆን የሚተላለፉባቸውንና መዳረሻ ያደረጓቸውንም የሚያሳስብ ነው። የዚህ ህዝባዊ ፍልሰት ዋና ምክንያት ምን እንደሆነ በመወያየት መፍትሄ መሻት አለብን። ይህ ቀውስ በየደረጃው በሚያደርሰው የሰብአዊ መብት ጥሰትም ላይ መወያየት በጣም አስፈላጊ ነው።
ህዝብ አገሩን ጥሎ የሚሰደድበት ዋናው ምክንያት ብዙውን ጊዜ የሰብአዊ መብት ከበሬታ መጥፋት ነው ብለዋል። ሰው የፖለቲካ የማህበራዊና የምጣኔ ሀብት መብቶቹ በሚገባ ሳይከበሩለት ሲቀር ነው አብዛኛውን ጊዜ በሰደደውስ የሚል ደረጃ ላይ የሚደርሰው ሲሉም አክለዋል የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ፕሬዝደንቱ። እናም 47 አባል ሀገሮች ያሉት ምክር ቤት በዓለም ዙሪያ ስላሉ የመብት ረገጣዎች እጅግ ከበድ ያሉ ርዕሶች በውይይት አጀንዳው ተይዘውለታል። የሰብአዊ መብት አዋቂዎች፣ ባለሙያዎች በዘፈቀደ ያለ ህግ ሂደት ስለሚታሰሩ፣ ደብዛቸው እንዲጠፋ ስለሚደረጉና ሰቆቃ ስለሚፈጸምባቸው ሰዎች ሪፖርቶችን ያቀርባሉ። ይበዚህ እንዳለ የዓለም አቀፍ ነፍስ አድን ኮሚቴ IRC ኢንተርናሽናል ሬስኪው ኮሚቴ ዋና ኃላፊ የሆኑት የቀድሞ የብሪታንያ የሌበር ፓርቲ መሪ ዴቪድ ሚልባንድ ዩናይትድ ስቴትስና የሰላጤው ሀገሮች ከሶሪያው ጦርነት ሸሽቶ በሚሰደደው ህዝብ ላይ የደረሰ ያለውን መከራ ለመታደግ የበለጠ አስተዋጽኦ እንዲያደርጉ ተማጽኖ አቅርበዋል። ዴቪድ ሚሊባን ሚት ዘ ፕሬስ በተባለው የኤንቢሲ ቴሌቪዥን ፕሮግራም ላይ በሰጡት ቃለ መጠይቅ አሁን የሚታየው የፍልሰት ቀውስ መነሾ የፕሬዝደንት ባሻር አልአሳድ አገዛዝ የጭካኔ ተግባርና ዓለም አቀፉ ማህበረሰብ ለአራት ዓመታት ተኩል የዘለቀውን ብጥብጥ ማስቆም ባለመቻሉ ነው ብለዋል። የአውሮፓ ህብረት የተልፈሰፈሰ ምላሽ ሲሉ ነው የገለጹት። ሃንጋሪ ላይ የሚታየው ቀውሱ የደረሰበትን የህቅታ ደረጃ መሆኑን የተናገሩት ሚሊባንድ በከፋው የቀውስ ማዕበል ስር የወደቀችው ግን ግሪክ ናት ሲሉ አስረድተዋል። አያይዘውም 4.5 ሚሊዮን ሶሪያውያን ስደተኞች እያስጠለሉ ያሉት
ቱርክ፣ ዮርዳኖስና ሊባኖስን የመሳሰሉት ሀገሮች ሸክሙ እጅግ በጣም ከብዷቸዋል ብለዋል። ዩናይትድ ስቴትስ ስደተኞችን ተቀብላ ለማስፈር ጠንከር ብላ በቀዳሚነት መሰለፍ አለባት ሲሉም አሳስበዋል።
But over the 4 years of the war, the U.S. has only taken 1,400 Syrian refugees in total.
ሆኖም ከአራት ዓመታት በላይ ጦርነት ሲካሄድባት ዩናይትድ ስቴትስ የተቀበለቻቸው የሶሪያ ስደተኞች 1,400 ብቻ ናቸው። ዩናይትድ ስቴትስ ስደተኞችን በማስፈር መሪነቷን በመጠበቅ የተባበሩት መንግስታት ድርጅት ባቀረበው ሐሳብ መሰረት ከአጠቃላዩ ፈላሽ ህዝብ ከ45 እስከ 50 በመቶ የሚሆኑትን ስደተኞች እንድትቀበል ነው የምትጠበቀው። እንደ አውሮፓውያን የዘመን አቆጣጠር እስከ 2016 ዓመተ ምህረት ባለው ጊዜ 130,000 ሶሪያውያን በዓለም ዙሪያ የተለያዩ አገሮች መስፈር አለባቸው። ከነኚህም ውስጥ 65,000 ነው መሪነቷን በመያዝ ዩናይትድ ስቴትስ ተቀብላ እንድታሰፍር የተባበሩት መንግስታት ሐሳብ ያቀረበው።
በአሁን ወቅት ያን የመሪነት ሚና የያዘችው በዘንድሮው የአውሮፓውያን 2015 ዓመተ ምህረት ብቻ ወደ 800,000 የሚጠጉ ስደተኞችን ልትቀበል የተነሳችው ጀርመን መሆኗን የገለጹት የኢንተርናሽናል ሬስኪው ኮሚቴ IRC ፕሬዚደንት ዴቪድ ሚልባንድ ባለጸጎቹ የሰላጤው ሀገሮችም ስደተኞቹን ለመቀበል የበኩላቸውን እንዲያደርጉ ተማጽነዋል። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ባለፈው ሳምንት በሰጡት ቃል ተጨማሪ ሶሪያውያን ስደተኞችን ለመቀበል ጥረት ይደረግ እንደሆነ ለመናገር አልፈለጉም። ሆኖም ዩናይትድ ስቴትስ በሰብአዊ እርዳታና በቴክኒካዊ እገዛ ረገድ ከፍተኛ አስተዋጽኦ እያደረገች ነው ሲሉ አስገንዝበዋል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከ2011 ዓመተ ምህረት ጀምራ በጦርነቱ ለተጎዱ ሶሪያውያን መርጃ ከ4 ቢሊዮን ዶላር በላይ መለገሷን የገለጹት ቃል አቀባዩ ጃሽ ኤርነስት አገራቸው ብዛት ያላቸው ቤተሰቦችና ልጆች በህገወጥ መንገድ የሚፈልሱባት እንደመሆኗ ጉዳዩ ከባድ የፖሊሲ ችግርነት ደረጃ ላይ ነው ያለው ሲሉ አመልክተዋል። የዴንቨር ዩኒቨርሲቲ ተባባሪ ፕሮፌሰር ጆናታን አደልማን ግን ባለፈው ሳምንት በቱርክ የባህር ጠረፍ ላይ ውሃ የወሰደው የአንድ ሶሪያዊ ህፃን አስከሬን መታየቱ ምናልባት ቀውሱን ለመፍታት የበለጠ መስራት ይኖርብናል በሚለው ዙሪያ በዩናይትድ ስቴትስ የበለጠ ክርክር ይቀሰቅስ ይሆናል ብለው ያምናሉ።
የምታደምጡት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማለን።
አስተያየት ሰጪ ከላስ ቬጋስ ከአሜሪካ ነው የሚደውለው። ኢትዮጵያ ውስጥ አሁን ያለው ሁኔታ በጣም ደስ የሚያሰኝ ነው። አዲሱንም አመት ለኢትዮጵያ ህዝብና ለኢትዮጵያ መንግስት በተለያየ ሀገር ላሉት ኢትዮጵያውያን መልካም ምኞቴን እየገለጽኩኝ ኢትዮጵያ ውስጥ ያለው የፖለቲካ አመራሩና ተቃዋሚ ድርጅቶችም ህዝቡም ተባብሮ ሀገሪቷን እንዲያሳድግ ያለኝን ምኞቴን እየገለጽኩኝ ኢትዮጵያና ህዝቦቿን እግዚአብሔር ይጠብቅ፣ እግዚአብሔር ይባርካቸው።
ሄሎ ቪዮዎች፣ ጤና ያስጥልኝ። እንደምን ዋላችሁ? እንደምን አመሻችሁ? ለማንኛውም ኒክኔም ሰጥቻችኋለሁኝ፣ ሱሴድ ይያችኋለሁ። እኔ ከስራ መጥቼ የእናንተ ኒውስ ዜና አስከማዳመጥ ያለኝ ጥድፊያ ይህ ነው ልላችሁ አልችልም፣ እና በዚሁ ቀጥሉ በርቱ የሚያስብል ነው። እኔ አንድ ጥያቄ አለኝ። ማክሰኞ መጽሔትን እያዳመጥኩ ነበር ነውና አንዲት ነው እኔ ስለ ህግ ጉዳይ በዋና ቀጠሮ ፈራጁ ነው ምን ዳኛው አልተገኘም ተብሎ ፈረሰ ብሎ አንድ ጠበቃ ሲናገሩ ሰማዋቸውና እንዴ ኢትዮጵያ ውስጥ እየኖሩ እንዴት ነው የኢትዮጵያን ህግ ማያውቁት? ኢህአዴግ በሙሉ ፈራጅና ቆራጭ ነው፣ ሌላው በህግ ይዳኛል እንዴ? አመሰግናለሁ። ደህና ሆኑልኝ።
ሰላም ለእናንተ ይሁን ቪዎች። የፕሮግራማችሁ ተከታታይ አንዷለም አማረ ነኝ ከሆላንድ። በቅድሚያ እድሉን ስለሰጣችሁኝ አመሰግናለሁ። መልካም አዲስ አመት ለኢትዮጵያዊ ሁሉ፣ በሀገርም በውጭ ላላችሁ በሙሉ የሰላም የጤና የፍቅር ብልጽግና ይሁን። ለህዝባችን ያብብ። እንደገና ቂም በቀል ተቀርፎ መለያየት ጠፍቶ ህዝባችን በአንድ ላይ ለልማት ተነስቶ አንገት ያስደፋውን ድህነትን ቀብሮ ሳይንስ ቴክኖሎጂው ኢንዱስትሪው ዳብሮ እንደ አደይ አበባ ህይወቱ ፈክቶ አምሮ ይህ ነው ምኞታችን ለወዱ ሀገራችን። ሰላም ጤና ፍቅር ይሁን ለህዝባችን። ዘር ቀለም ሃይማኖት ምንም ሳይለያየን ባህል ቋንቋችንን እርስ በርስ አክብረን ለማተን አፋጥነን አባይን ገድበን ትምርትን አፋፍተን ድንቁርናን ገለን ይህ ነው ምኞታችን ለውዱ ህዝባችን። ልዩነት ቢኖረን በልማት ተስማምተን የኔ ብቻ የሚል ሐሳብ አስወግደን አብረን ተቀምጠን ውይይት አድርገን አዲስ ብሩህ ተስፋ ይሁን በአዲስ ዓመት። አምላክ እጁን ከፍቶ ይሙላብን በረከት አመቱን በሙሉ በጤና ይጠብቀን። መልካም ነገር ሁሉ አንድም ሳይጎድልብን ጤና ፍቅር ሰላም በረከት ይሙላብን። አመሰግናለሁ።
በግጥምም እንደዚሁ ደግሞ በስድንባብ የመልካም አዲስ ዓመት መግለጫችሁን ላደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በዚህ በአዲስ ዓመት ለወዳጅ ዘመድ እንደዚሁም በአጠቃላይ ለአድማጮቻችን የምታሳልፉት መልእክት ካለ በስልክ ቁጥራችን 202-205-9942 ደግመዋለሁ፣ 202-205-9942 የውስጥ መስመር 14 የመልካም ምኞት መግለጫችሁ እንድታሳልፉ እንጠይቃለን። በኢሜይል ደግሞ horn@voanews.com ነው። በፌስቡክ እና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን።
የምትከታተሉት ከአሜሪካ ድምጽ ሬዲዮ የአማርኛ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። አሜሪካና ህዝቧ ነው ተከታዩ ዝግጅት።
ለዛሬ አሜሪካና ህዝቧ ከያዘቻቸው አሜሪካዊ ወሬዎች መካከል በቤት ውስጥ የባህር ዳርቻ ሽርሽር እንዴት እንዳትሉ፣ ሌላው ደግሞ ዚምባብዌ አንድ በህዝብ ዘንድ ይወደድ የነበረ አንበሳን የገደለ አሜሪካዊ የጥርስ ሐኪም ትዝ አላችሁ? ማክሰኞ ዕለት ሥራ ሲጀምር ከቢሮ ፊት ለፊት ተቃውሞ ገጥሞታል። ሌላ ዜና፣ በዚህ ሳምንት አሜሪካውያን ፀሐያማውን ወቅት ሸኝተዋል፣ ሌበር ዴይ በሚል ያከብሩታል። ፕሬዚዳንት ኦባማ በዚህ ዕለት ታዲያ አንድ ነገር እንዲፈጸም ሲወተውቱ ነው የዋሉት። ምንድን ነው ካላችሁ ቆየት ብለን እናጋራችኋለን። የዴሞክራቲክ ፓርቲውን ወክለው ለፕሬዚዳንትነት ከሚወዳደሩ እጩዎች መካከል አንዷ ሂላሪ ክሊንተን አሜሪካውያንን ይቅርታ ጠይቀዋል። በምን ሂሳብ ካላችሁ መልሱን አሜሪካና ይዛለች። ጊዜ ከፈቀደ ደግሞ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በዩናይትድ ስቴትስ እስረኞችንና እስር ቤቶችን እንደሚጎበኙ ታውቋል። በሌላ ተጨማሪ ዜና የካንሳሱን አፍቃሪ ናዚ ገዳይ የተመለከተችም አጭር ዜና አካተናል። አብራችሁን ቆዩ። እዚሁ ከአጠገባችን እንጀምር። ከአሜሪካ ድምፅ ሬዲዮ ስቱዲዮ ብዙም አይርቅም የብሔራዊ ሕንፃ ቤተ መዘክር ደ ናሽናል ቢልዲንግ ሚዚየም ይሉታል። በዚህ በሞቃታማውና ፀሐያማው የበጋ ወቅት ታዲያ ለሁለት ወራት ያህል አሜሪካውያን በቤተ መዘክሩ ውስጥ የቤት ውስጥ የባህር ዳርቻ ሽርሽር ከነ ውሃውና ከነ አሸዋው እየተንቧቹና እየተራጩ ይዝናኑበታል። በአጠገቡ ደግሞ የሚበላና የሚጠጣ የሚሸጡ ወቅታዊ ምግብ ቤቶችና ቡና ቤቶችም አካባቢውን ያደምቁታል። ታዲያ በዚህ ሳምንት አገልግሎቱን ጨርሶ ተዘግቷል። በዋሽንግተን ዲሲና አካባቢዋ የምትኖሩ አድማጮች ቀጠሯችሁን ለመጪው ዓመት በብሔራዊ የሕንፃ ቤተ መዘክር ዘ ናሽናል ቢልዲንግ ሚዚየም እንድታደርጉ እንጋብዛችኋለን። በዚህ ሳምንት አሜሪካውያን ፀሐያማውን ሰመር ወቅት ሸኝተዋል። ሌበር ዴይ በሚል ነው እንግዲህ የመጨረሻውን ቀን የሚያከብሩት። ትምህርት ቤቶችም የሚከፈቱት በዚህ ወቅት ስለሆነ ቤተሰቦች የዓመቱ ወከባ ከመጀመሩ በፊት እፎይ ብለው በሽርሽርና በረፍት የሚያከብሩበት በዓል ነው። አሜሪካውያን በዚህ ዕለት ቢችሉ በባህር፣ በወንዝ፣ በሐይቅ ዳርቻ ላይ ተሰጥተው በረጅሙ ይተነፍሳሉ። ሌሎች ደግሞ ከወዳጅ ዘመዶቻቸው ጋር ሰብሰብ ብለው ባርቢኪው ግሪል ስጋ እየጠበሱ በቀዝቃዛ ቢራ ወይም ቶበተኛ ከሆኑ ደግሞ በለስላሳ ያወራረዱታል። የደስታ የቤተሰብና የጓደኛ ቀን ነው ሌበር ዴይ። ፕሬዚዳንት ኦባማ በዚህ ዕለት አንድ ፖሊሲ ለውጥ እንዲመጣ ወትውተዋል። ከ300,000 በላይ የሚበልጡ ከዩናይትድ ስቴትስ መንግሥት ኮንትራት ወስደው ለሚሰሩ ተቋራጮች ተቀጥረው የሚሰሩ ሰዎች የሕመም ፈቃድ እንዲያገኙ ጠይቀዋል። ተከፍሏቸው የሚታከሙበት መንገድ መመቻቸት አለበት ሲሉ ሞግተዋል ፕሬዚዳንት ባራክ ኦባማ። ፕሬዚዳንት ኦባማ ሁለተኛ የሥልጣን ዘመናቸውን ሊጨርሱ የቀሯቸው 16 ወራት ብቻ ናቸው። ቋንዳ 16 ወራት ብቻ ሊናፈቁ ነው መሰለኝ ፕሬዚዳንት ባራክ ኦባማ። ለማንኛውም በዚህ ጉዳይ ላይ ለኮንትራት ሰራተኞቹ በአመት
ሰባት ሲታመሙ የሚታከሟቸው ቀናት የሚታከሙባቸው ቀናት እየተከፈላቸው ማለት ነው እንዲታከሙ የሚያስገድድ ትዕዛዝ እንደሚፈርሙ ነው የገለጹት። እውን ከሆነ በ2017 እንደ አውሮፓውያን ዘመን አቆጣጠር ህጉ ይጸናል ማለት ነው። መታመም የሚፈልግ ሰው ባይኖርም ሲያመጣው ግን ለማገገሚያ ጊዜ ለመታከሚያ ገንዘብ የሚጠላ ሰው የለም። በጎ ሲደረግለት የኛ ሀገር ሰው እንደሚለው ሺህ ዓመት ይንገስ ብሎ ይመርቃል። በአሜሪካ ግን ሺህ ዓመት መንገስ የለም። ሁለት የስልጣን ዘመናት 8 ዓመታት ያውም ህዝቡ ከመረጠ ደግሞ ማለት ነው። እሷን ጨርሶ ለተተኪው አስረክቦ እብስ ነው። ስለ ዋይት ሃውስ ቤተ መንግስት ከተነሳ ሂለሪ ክሊንተን ከኦባማ ተቀብለው ለመቀጠል ይፈልጋሉ። የመጀመሪያዋ ሴት አሜሪካዊ ፕሬዚዳንት ለመሆን መቀነታቸውን አጥብቀው በመፎካከር ላይ የሚገኙት ክሊንተን በዚህ ሳምንት አሜሪካውያንን ይቅርታ ጠይቀዋል። በፕሬዚዳንት ባራክ ኦባማ የመጀመሪያ አስተዳደር ወቅት የውጭ ጉዳይ ሚኒስትር ሆነው ሲሰሩ የመንግስት ሚስጥርን የሚመለከቱ ጉዳዮችን በግል ኢሜላቸው በመጠቀማቸው የሀገር ጥቅምና ሚስጥርን አደጋ ላይ ጥለዋል በሚል ሲወቀሱ ነው የሰነበቱት። ክሊንተን ማክሰኞ ዕለት በፌስቡክ ገጻቸው ባሰፈሩት ጽሑፍ ጥቅስ አዎን፣ ሁለት የኢሜል አድራሻ ያስፈልገኝ ነበር ብለዋል። አንዱ የግል ጉዳዮች መቀበያ፣ ሌላኛው ደግሞ የውጭ ጉዳይ ሚኒስትር ኢሜል መሆን ነበረበት ሲሉም አስምረውበታል። ስለዚህ ስህተት ይቅርታ ጠይቀዋል አሜሪካውያንን። ሂላሪ ክሊንተን አክለውም በውጭ ጉዳይ መስሪያ ቤቱ ሕግ የግል ኢሜል አድራሻ መጠቀም የተከለከለ አይደለም ብለዋል። ከፖለቲካ ትንሽ ገለል ልንበልና አንድ አሜሪካዊ የጥርስ ሐኪም የአውሮፕላን ቲኬት ቆርጦ አትላንቲክ ውቅያኖስን ተሻግሮ በዚምባብዌ የዋንጌ ብሔራዊ ፓርክ አንድ ታዋቂ አንበሳን በጥይት ገደለ። አሁን የብሉሚንግተን ሚኔሶታው ኗሪ የጥርስ ሐኪም ዋልተር ፓልመር በዚምባብዌ በበርካታ የዱር አራዊት ኑሮ ጥናቶች ውስጥ ተሳታፊ በመሆን የሚታወቀውን አንበሳው ሴሴልን ሲሲል ደ ላየን አድኖ ገደለ። ድርጊቱ ዓለምን በማስቆጣቱ ላለፉት ጥቂት ወራት የጥርስ ሐኪሙ ስራ አልገባም ነበር። ማክሰኞ ዕለት የጥርስ ሕክምና ክሊኒኩ ውስጥ ስራ ሲጀምር ድርጊቱን የተቃወሙ ሰዎች ተሰባስበው ሰልፍ አድርገዋል። አሳዛኝ፣ አሳፋሪ ሲሉ አንበሳ ገዳዩን የጥርስ ሐኪም ተቃውመዋል። የጥርስ ሐኪሙ ፓልመር በበኩሉ አንበሳው ታዋቂ መሆኑን ባለመረዳት እንደገደለው ገልጾ ሁኔታው በቤተሰቡ ላይ በተለይ ደግሞ በባለቤቱና በሴት ልጁ ከባድ የሥነ ልቦና ጫና ማሳደሩን አብራርቷል። የዚምባብዌ መንግሥት በአንበሳ አዳኝ አሜሪካዊው ላይ ክስ መሠርታለሁ ብሎ ነበር፣ ተላልፎ እንዲሰጠውም ጠይቋል። እስካሁን ግን በይፋ ክስ አልተመሠረተበትም። በዩናይትድ ስቴትስ በመስከረም ወር ጉብኝት የሚያደርጉት የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ እስረኞችንና እስር ቤቶችን ይጎበኛሉ። በፊላደልፊያ ግዛት አንድ ሐኪም በርክ የተባለ ሙስሊም ታሳሪ ታዲያ ለአቡኑ ልዩ ስጦታ አዘጋጅቷል። ከእንጨት የተሠራ ወንበር።
ወንበሩን በብርጭቆ ወረቀት ስፈቀፍቅና ሳለሰልስ ነው የቆየሁት። ከዚያም ዘይት ይቀባል። ዘይቱም የእንጨቱን ቀለም ያፈካዋል። የማሸብረቂያ ቀለም እንቀባውና ላቡኑ እንልከዋል።
እስልምናና ክርስትና እንዲህ ሲተባበርና ሲቻቻል ለማየት አሜሪካ ድረስ መሻገር አያሻም። መርሳ አባገትዬ ብቅ ብትሉ አባገትዬን አብሮ መኖር እንዴት እንደሆነ ታያላችሁ። በእርግጥ ሁሉም በያለበት በየቀየው በየቀኑ የሚኖርበት ሁኔታ ነው። አሜሪካና ሕዝቧ ይህንን ይመስላል። እኔስ ምን እመስላለሁ? በፌስቡክ ቪኦኤ አማሪክ ብላችሁ ፈልጉኝ። ሰላም።
የምታደምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። ተከታዩ ዲሞክራሲ በተግባር ነው። አንዲት በዩናይትድ ስቴትስ የኬንታኪ ክፍለ ግዛት ፍርድ ቤት ጸሐፊ የተመሳሳይ ጾታ ባላቸው ሰዎች ለተፈጸመ ጋብቻ ሰርቲፊኬት አልሰጥም በማለታቸው ታስረው ከቆዩ በኋላ ትላንት ተፈተዋል። ኪም ዴቪስ ሰነዱን ላለመስጠት የወሰኑት የዩናይትድ ስቴትስ ጠቅላይ ፍርድ ቤት በመላ ሀገሪቱ በተመሳሳይ ጾታ መካከል የሚፈጸም ጋብቻ ሕጋዊ ነው ሲል ከወሰነ ሁለት ወራት በኋላ ነው። የፍርድ ቤት ውሳኔ ለሁለቱ ወገኖች መካከል የጋለ ክርክር አስነስቷል። የምሽቱ ዲሞክራሲ በተግባር ፕሮግራም በዚሁ ዜና ዙሪያ የተቀናበረ ዝግጅት ሲሆን የሕግ ባለሙያ አስተያየትም አካቷል። አዘጋጅና አቅራቢው ሰለሞን ክፍሌ ነው።
ኪም ዴቪስ ትላንት ከግሬይሰን ኬንተኪ እስር ቤት የወጡት ከስድስት ቀናት በኋላ ነው። የፌዴራሉ ፍርድ ቤት ዳኛ ጸሐፊዋ ሊፈቱ ይችላሉ ሲሉ የበየኑት ከስድስቱ ምክትል ጸሐፊዎቻቸው ውስጥ አምስቱ በፍርድ ቤቱ ትዕዛዝ መሠረት ለሁሉም ሕጋዊ ተመሳሳይ ጾታ ጋብቻ ፈጻሚዎች ሰርቲፊኬት እንሰጣለን ሲሉ ቃል ከገቡ በኋላ ነው። ዳኛው በተጨማሪም ኪም ዴቪስ በተመሳሳይ ጾታ ጋብቻ ፈጻሚዎች ሰርቲፊኬት ጉዳይ ጣልቃ እንዳይገቡ አዘዋል። ሕጋዊ አሰራሩን በተመለከተ የባለሙያ አስተያየት ጠይቄያለሁ። በሲያትል ከተማ የሕግ ጠበቃ አቶ ሼክስፒር ፈይሳ ናቸው። ዳኛው ጣልቃ እንዳይገቡ አዘዋል ሲል ምን ማለት ነው? አቶ ሼክስፒር
ማለት አንድ የመንግስት ሰራተኛ ወይም ደግሞ የመንግስት አካል የሆነ ሰው አንድ የወጣን ሕግ አለመውደድ፣ የወጣን ሕግ ጋር አለመስማማት ሲችል፣ ለሕግ ግን አለመታዘዝን፣ ሕግን ግን ተፈጻሚነት አለማድረግን መብትም ሆነ የሕግ ስልጣን የለውም ማለት ነው። እና ይሄ ጣልቃ መግባት አይችሉም። ይሄ የሀገሪቷ ሕግ ነው። ሕግ የሚያወጣው አካል የተለየ ነው። ሕግ ደግሞ የሚያስፈጽመው አካል የተለየ ነው።
ኪም ዴቪስ የክርስትና እምነት ተከታይ ናቸው። ተመሳሳይ ጾታ ላላቸው ጋብቻ ፈጻሚዎች ሕጋዊ ሰርቲፊኬት መስጠት ከእምነቴ ጋር ይጋጫል ብለዋል። እና ጠበቃቸው እንዳሉትም በእስር ቤት መቆየት ነበረባቸው ከእምነቴ ጋር የሚጋጭ ስራ አልሰራም በማለታቸው
በሕጉ ካየነው አዎ መቆየት ነበረባቸው። ምክንያቱም ሕግን ጥሰዋል ወይም ደግሞ ሕግን አልቀበልም አላስፈጽምም ብለዋል። የወጣን ሕግ ማለት ነው። ሕጉ የሃይማኖታቸውን በግላቸው ያላቸውን ሃይማኖት ኤክሰርሳይዝ እንዲያደርጉ ወይም ደግሞ ሃይማኖታቸውን እምነታቸውን በፈለጉት መንገድ ማካሄድ ይችላሉ። ነገር ግን ያንን እምነታቸውን ወደ ስራቸውም አምጥተው የሌሎቹን መብት ወይም የህጋዊ መብታቸውን በሚገፍ ሁኔታ መብታቸውን መጣስ አይችሉም። እንደዛ ለማለት መሰለኝ።
እንዲያውም ጠበቃቸው የሚሉት እኮ በኬንተኪ አሁን ያለው ህግ እስካልተቀየረ ጊዜ ድረስ ሰርቲፊኬት መስጠት ወንጀል ነው። በዚያ ክፍለ ግዛት ህጉ በጠቅላላ ጉባኤው ሳይቀየር ኪም ዴቪስ ለምን ሰርቲፊኬት አልሰጠሽም ተብለው ለስድስት ቀናት መታሰር አልነበረባቸውም ነው የእርሱ አስተያየት።
አዎ እንግዲህ የአሜሪካን ፍርድ ቤቶች ሁሉ የበላይ የህግ አውጪው እዚህ የሚባለው የህጎቹ ሁሉ የሚያወጣው ፍርድ ቤት ይሄ ሱፕሪም ኮርት ወይም ደግሞ ትልቁ ፍርድ ቤት ፈርዷል። ከብዙ ይግባኞች በኋላ ፈርዶ ሀገሪቱ ውስጥ ከአሁን ወዲያ እንደዚህ ተመሳሳይ ጾታ ያላቸው ሰዎች መጋባት ይችላሉ በአሜሪካን ክፍለ ግዛት ውስጥ ሁሉ ብሎ ህጉን አውጥቶታል። ያ ህግ ተፈጻሚነት መሆን ይችላል። ያ ህግ ደግሞ የክፍለ ግዛቱንም ህግ ይበልጣል፣ ሱፐርሲድ ይባላል፣ ወይም ደግሞ እሱንም አልፎት ነው የሚሄደው እና ይሄኛው ህግ የበላይነት አለው። ስለዚህ ኪም ዴቪስ በዛም ላይ ብዙ በህግ በኩል ብዙ የሚያስኬዳቸው ነገር የለም። በሃይማኖታቸው በኩል እንግዲህ ለሃይማኖታቸው ለእምነታቸው ሲሉ ትልቅ ነገር አድርገዋል። በህግ ግን ብዙም የሚያስኬዳቸው አልመሰለኝም።
በአጠቃላይ ባለፈው ሰኔ ጠቅላይ ፍርድ ቤቱ 5-4 በሆነ ድምፅ ያንን የተመሳሳይ ጾታ ጋብቻ ፈጻሚዎች ህጋዊ ማድረጉን እንዴት ነው በእናንተ ሙያ የተሰማሩ የሚያዩት?
ያው 5-4 በጣም የተቀራረበ ውጤት ነው። ብዙ ጊዜ የአሜሪካን እንደዚህ ትልቁ ፍርድ ቤት እንደዚህ አይነት ትልቅ ጉዳዮች ሲመጡ 5-4 ሲሆን የሚያሳየው በጣም የተቀራረበ እና የህዝቡም ስሜት በዚህ ላይ ምን ያህል በህግም ብዙ አከራካሪ ነጥቦች እንዳሉት ነው የሚያሳየው። በብዙዎቹ ማለት ይቻላል በአብዛኛው በኩል ያው ህጉን ካየ ነው ሁሉም ሰው እኩል መብት አለው። የመጋባትም መብት እኩል ስላለው በአብዛኞቹ እንደሚመስለኝ ተቀባይነት ያገኘ ይመስለኛል።
ምዕራባውያን ደግሞ ጉዳዩን በራሳቸው ሀገሮች ብቻ ሳይሆን በታዳጊ ሀገሮች ውስጥም ተጽዕኖ ሊያሳድሩ እንደሚፈልጉ ይታያል የሚሉ አሉ። የታዘቡት ነገር አለ በዚህ ላይ?
አዎ እሱ ነው። አንዳንድ ጊዜ እንግዲህ አሜሪካኖች ወይም ደግሞ ምዕራባውያን የራሳቸውን ህግ፣ የራሳቸውን እምነቶች እና የአሰራር ሁኔታዎች ወደ ሌሎች ሀገሮች የመግፋትም ለማስገደድም የመሞከር ሁኔታ እየታየ ነው ያለው። በአፍሪካን ሀገሮችም በሌሎቹም በነዚህ በሳውዝ አሜሪካን ሀገሮችም እንደዛ እየተሞከረ ነው። ይሄ ያሳዝናል። ይሄ መሆን ያለበት አይመስለኝም። ሀገሮቹ የራሳቸውን ውሳኔ በሉዓላዊነት የራሳቸውን ህዝብ መስማት አለባቸው ብዬ ነው የማስበው። ብዙ ችግሮች፣ ብዙ ነገሮች ስላሉ ቅድሚያ መሰጠት ያለበት ነገር መስሎ አይታየኝም እና ከአንዳንድ የአፍሪካ መሪዎች ጋር በዚህ ላይ እስማማለሁ።
በተለይ ከእምነት ጋር በተያያዘ ለምሳሌ አንድ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባት ተቃውሟቸውን የሚገልጽ ደብዳቤ ለዩናይትድ ስቴትስ ፕሬዚደንት ልከዋል። ስለዚህ የሚያውቁት ነገር አለ አቶ ሼክስፒር?
ሰምቼዋለሁኝ ግን ማቀው ነገር የለኝም። ብዙ ጊዜ እንግዲህ ሃይማኖትና መንግስት ሁለት የተለያዩ አካላት ናቸው። የሁለቱ አሰራር፣ የሁለቱ አመራር፣ የሁለቱ ሁሉም ነገር የተለያየ ስለሆነ መንግስት የሃይማኖት ጉዳይ ውስጥ ጣልቃ አይገባም፣ የሃይማኖትም የመንግስት ውስጥ ጣልቃ አይገባም። የግል እምነታችን እንደተጠበቀ ሆኖ እንግዲህ አሁን በህግ የአሜሪካንንም ህግ ማክበር አለብን። ህጉን ማስቀየር ካለብን ህጉን እንዴት የሚቀየርባቸው መንገዶች አሉ። ነገር ግን የሌላውንም ማክበር አለብን። የእኛም እንዲከበር ከፈለግን የእኛ እምነት፣ የእኛ ፍላጎት፣ የእኛ ባህልና እምነት እንዲከበር ከፈለግን የአሜሪካን ህዝብ የመረጣቸው ሰዎች ወስነውታል። እንግዲህ ይህንን እንደ ህግ ሆኖ ወጥቷል። እሱን ማክበር አለብን ብዬ ነው የማስበው።
አቶ ሼክስፒር ፈይሳ በሲያትል ከተማ የህግ ጠበቃ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ የመጨረሻ ዘገባ ሴቶችና ቤተሰብ። ዛሬ ጳጉሜ አራት ቀን ነው። አሮጌ ዓመት አልፎ አዲስ ዓመት ልንቀበል እየተዘጋጀን ባለንበት በአሁኑ ወቅት በዓሉን ስናከብር ችግር ላይ ያሉ አረጋውያንን እናስብ ይላሉ የዩናይትድ ስቴትስ ዴንቨር ኮሎራዶ ነዋሪ ወይዘሮ ማሜ ወርቁ። አዲስ አበባ ውስጥ ኤደን ጎጆ የተባለ ማዕከል መስርተው በስተርጅና ለጎዳና ኑሮ የተጋለጡ አረጋውያንን ሰብስበው ይረዳሉ። የዴንቨር ከተማ አስተዳደር ሰራተኛ የሆኑት ወይዘሮ ማሜ አረጋውያንን ስንንከባከብ ትውልድ ይባረክ ብለው ሲመርቁን ምርቃታቸው ለልጅ ልጅ ተርፋል ይላሉ። ባለፈው እሁድ በመስታወት ፕሮግራም ቀርበው ከቆንጅታዬ ጋር አምሽተዋል። ከኤደን ጎጆ ኗሪ አረጋውያንም ጋር በቴሌፎን መልካም አዲስ ዓመት ተባብለዋል። ወይዘሮ ማሜ ከአዲስ አበባ ከየቦታው ከሰበሰብናቸው መካከል ድሮ የኢትዮጵያ የባህር ኃይል መርከብ ካፒቴን የነበሩ አባት ነበሩን ብለዋል። ለቆንጅት ማን ነበሩ? እንዴት ለጎዳና ኑሮ ተጋለጡ? ያጫውቱኝ ብላቸዋለች እንግዳዋን።
አንደኛው የረዳናቸው አረጋዊ የኢትዮጵያ መጀመሪያ መርከብ ሲገባ የኔቪ መርከብ ሲገባ
የባህር ኃይሉ መርከብ ሲገባ
ይዘው ከገቡት ሰዎች መካከል አንዱ ነበሩ። ካፕተን ይባሉ ነበረ ከነ ታይትላቸው። አሜሪካን ሀገር ትሬን ተደርገው የወጡበትን ወደ ኢትዮጵያ የገቡበትን መታወቂያ ኮፒውን አይቻለው፣ ጂም ላይ አለ። ብዙዎቹ የተማሩ
አሉ። በህይወት ማሜ?
በህይወት አሁን ያለፈው ከሶስት ወር በፊት አለፉ። ታመው ነበረ አለፉ። እና እንደዚህ አይነት ሰዎች ገጥመውናል። ስለዚህ አሁን ዝም ብሎ እንደው አለ አይደለም፣ ዋናው አላማችን እኛ አንደኛው እንደ ፊሎሶፊ አድርገን የምንናገረው ነገር ዲግኒቲን መልሶ ወደ እነሱ ማምጣት ነው።
ክብራቸውን መልሶ ማምጣት።
አዎ፣ እንደዚህ ነበርኩ እንዲሆንኩ ከሚሉት ነገር ከምንሰማው ነገር በቁማችን ተረስተናል ቁማችን ተቀብረናል ከሚሉት ከሚያሳዝናቸው ነገር ወጥተው የኢትዮጵያን ሕዝብና ምድር ሲባርኩ ደስ ሲላቸው ትውልድ ይባረክ ሲሉ ሲሰሙ ይሄንን ለዚህ አይናችን ይሄንን ማየቱ እንደገና ትውልድ ተመልሶ ለእኛ ማሰቡ ያደረግንለት የዋልንለት የኢትዮጵያ ትውልድ መልሶ እኛን ማሰቡ እያሉ ሲነሱ ስናያቸው ያ ነገር እኔ አሁን ለማደርገው ነገር ጥሩ መሆኑ እየታየኝ ስለሆነ በዛ መንገድ መያዛችንን ተስማምቼበታለሁ። ጥሩም ሆኖ አግኝቼዋለሁ።
ካፕቴንን ህይወት የምታውቂውን ያህል እስኪ አጫውቺን።
እሺ፣ ካፕቴን ባቡ ደረሱ ይባሉ ነበረ። አሁን በህይወት የሉም። በተቻለን መጠን እንግዲህ በቅርቡ ባዮግራፊያቸውን ለመጻፍ እየተዘጋጀ ነው።
የህይወት ታሪካቸውን
ጽፍ እናወጣለን ብለናል። ለሰው ሁሉ ይደርሳል ብዬ አምናለሁ።
ቤተሰብ አላቸው? የቤተሰብ ፈቃድ አግኝታችኋል?
ቤተሰቦቻቸውን እየፈለግን ነው። ይህ ከኛ ጋር በነበሩበት አራት አመታት ቤተሰብ ነን ብሎ የመጣ የለም። ከዚህ በኋላ ምናልባት እንግዲህ ይሄንን ኢንተርቪው ሰምተው እኛ ቤተሰብ ነን ብለው የሚመጡ ሰዎች ካሉ እሱ ደግሞ ጥሩ አማራጭና አጋጣሚ ይሆናል። ስለ እሳቸው የምናውቀውን እኛ የነገሩንን ከእሳቸው የሰማነውን ነው። ሌላ የምናውቀው ነገር የለም። ምናልባት አንድ ወይንም ሁለት ጓደኞቻቸው መጨረሻ ላይ የቀብር ስነ ስርዓታቸው ላይ እንደመጡ ሰምቻለሁ።
ድምጻቸው የተቀረጸበት ሁኔታ ይኖራል?
አለ።
በጣም ጥሩ።
በቪዲዮ ኢንተርቪው የተደረጉበት የተቀዱበት አለን። እንደዚሁም ደግሞ ያው አብረዋቸው የኖሩት ሰዎች ያለፉት ሶስት አራት አመት አብረዋቸው የኖሩ ሰዎች ስቲል በህይወት አሉ። እንዳልኩት የሳቸው እዚህ ሀገር መጥተው ትሬን የተደረጉበት
አሜሪካን ሀገር ነው የሰለጠኑት።
ሀገር ነው ትሬን ተደርገው የሄዱትና መታወቂያቸው ያን ጊዜ የተሰጣቸው መታወቂያ ኮፒ እጄ ላይ አለ። በጣም በጣም የሚገርም ታሪክ ያላቸው ለመጀመሪያው አመት እስከ ሁለት አመት ድረስ ብዙም እንኳን በግልጽ እንዲነኝ እንደዛ ነኝ ለማለት ያልደፈሩ፣ ግን በኋላ ላይ በቃ እዚህ ጋር ከደረስኩኝ ይሄ እኔም ተመልሼ ሰው ከሆንኩኝ እንደዚህ ነበርኩ ብሎ ማንነታቸውን የገለጹልን ሰው ናቸው። ራሳቸውን ሲያስተዋውቁ ካፕቴን ፐዲ ኦፊሰር ካፕቴን ባቡ ደረሱ ብለው ነው ያስተዋወቁን። ግን ኤኬኤ ማስተር ብለው ነው ራሳቸውን ያስተዋወቁ።
ማስተር
እንግዲህ አዎ። እና
እሺ ይሄ ባህር ኃይል
ኮደን ኮድ ኤኬኤ የዚህ ሀገር ንግግር ነው።
አዎ ኦልሶ ኖውን አዝ
ማስተር እና ቅጽል ስማቸው ማስተር ነው። ከዛ ጊዜ ጀምሮ መጀመሪያ እኛ ሴንተሩ ጋር ከመጡበት ጊዜ ጀምሮ ማስተር ብለን ነው ያወቅናቸው። ለቤቱ በእርግጥም ማስተር ነበሩ፣ ለማዕከሉ በእውነት ክብር ነበሩ፣ መፈሪያ ነበሩ። ማስተር ወዲያውኑ የሊደርሽፕን ሮል የያዙ ሰው ነበሩ። ማስተር እንዲህ ብለዋል ሲባል የቀሩት አረጋውያኖች በሙሉ የማስተርን ትዕዛዝና ድምፅ አክብረው እንደው ቤቱን በክብር የያዙልን ሰው ነበሩ። በጣም 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 አድርገን ሚስ ያደረግናቸው።
የስንት አመት ሰው ነበሩ ሲያርፉ ማስተር?
ባልሳሳት ወደ 76 አካባቢ ነበሩ ይመስለኛል፣ ካልተሳሳት።
እንዴት ነው ያገኛችኋቸው?
እንግዲህ ያው ሴንተሩን ማዕከሉን ለመክፈት ስንዘጋጅ ቤቱን ካዘጋጀን በኋላ አንድ ሁለት ሶስት ቫኖች ይዘን ነው መንገድ ላይ የወጣ ነው እና ፈቃደኛ የሆኑ ሰዎች መንገድ ላይ ያገኘናቸውን እንደዚህ አይነት ድርጅት ነን፣ እንደዚህ አይነት ነገር ለማድረግ አስበናል፣ ያማረ ቆንጆ ቤት አዘጋጅተናል፣ ፈቃደኛ ከሆናችሁ ይሄንን የመንገድ መተዳደር ይሄንን የከፋ ኑሮ ዛሬ እዚህ ጋር ማብቃት ይቻላል፣ ከኛ ጋር መምጣት ከፈለጋችሁ እንሂድ እያልን የጠየቅን ነው ያገኘናቸው። መንገድ ላይ ከተነሱት ሰዎች መካከል አንዱ ነበሩ። ሰፈራቸው አካባቢ ላይ የሰፈሩ ወጣቶች እንደዚሁ ማስተር በጣም ጥሩ ሰው ስለሆኑ ብዙ ሰው ስለሚወዳቸው ትንሽ ቆርቆሮ ነገር ውስጥ አስጠግተዋቸው እንደው ገብተው የሚወድቁበት ቦታ ተሰጥቷቸው ነው ያገኘናቸው። እና ወጣቶቹን ነው ፈቃድ ጠይቀን እባካችሁ እነሱ ያው እንግዲህ ቀበሌም መርቶናል፣ አንዳንድ ቦታ ሰዎችም መርተውናል እንዲህ አይነት ሰዎች አሉ ብለው እና ከማስተር እኔ የማስታውሰው ልናነሳ ስንሄድ ወጣቶቹ እነማን ናችሁ፣ ምንድን ናችሁ፣ አባታችን የት ነው የምትወስዱት ብለው ጠየቁን። እና ያው እኛው እንግዲህ መታወቂያ ይዘን ወረቀት ይዘን ነው የምንወጣው። አነጋገር ናቸው እንደዚህ ነው እንደዚህ ነው አልናቸው። እና ወጣቶቹ በጣም ፕሮቴክቲቭ ነበሩ ለማስተር። እና እኔ በኋላ አንድ ሁለቱን ጠራሁና አንደኛውን ቫን ይዛችሁ ሂዱና ማዕከሉን እዩ፣ ለእናንተ ከተስማማ ለማስተር ጥሩ ቦታ ነው ብላችሁ ካላችሁ ይዘናቸው እንሄዳለን፣ አቶችን ብላችሁ ካላችሁ ደግሞ እንሄዳለን፣ ምንም ችግር የለም ብያልኳቸው እሺ ብለው በቫኑ ሄደው እኛ እዛ ሰው ሌሎቹን እያነሳን እያለን ሄደው ቦታውን አይተው ተመልሰው መጡ። እና በጣም ደስተኛ ነበሩ። ከወጣቶቹ አንዱ እባክሽ እኔንም ይዘሽኝ ሂጂ አለ።
አንተ ወጣት ናሽ።
በእርግጥም ጥሩ ቦታ ነው ያዘጋጀ ነው። አዲስ አልጋ አዲስ አዘጋጅተን አንጥፈን ቤቱን አሳምረን ነው የወጣ ነው ልናመጣቸው። እና ማስተር እየን አደራ ብለው ነው የለቀቁን። ሲለቁንም
ትልቅ ነገር ነው።
በማግስቱም ቤቱ ሲመረቅ እንግዲህ ከመንገድ ላይ ባነሳናቸው ማግስት ነው ቤቱን የመረቅ ነው። እና ማታውን ስናጥብ ስናለብስ ስንቀይር አደርን። ማስተር ወዲያውኑ ሮል የተሰጣቸውን ለሚያድሩበት ቤት እንግዲህ እርሶ ኖት የዚህ ቤት አለቃ ተብሎ ወዲያውኑ የሰጧቸው
የአለቃነቱን ቦታ ያዙ።
የአለቃነቱን ቦታ እና በእርግጥም ማስተር ሪሊ ወዝ ማስተር። እንደዚህ አይነት ሰው ማግኘት የኔ ማወቅ ይችን ሶስት አመት እንኳን ከእሳቸው ጋር መነጋገራችን በጣም የተወደደ ጊዜ ነበረ። ማስተርን አሁንም በጣም ሚስ እናደርጋቸዋለን። በጣም
በምን ምክንያት ለእንደዚህ አይነት ኑሮ ሊጋለጡ ቻሉ? የመኖሪያም ደህና ቦታ ላይኖራቸው፣ ቤተሰብም ከቤተሰብም ተለይተው ብቻቸውን ሊወድቁ የቻሉበት ምክንያት ምን እንደሆነ አጫውተዋችኋል ማሜ?
ትንሽ ትንሽ እሳቸው ኮምፎርታብል በሆኑበት መንገድ ወይንም በተመቻቸው መንገድ የነገሩን ነገር አለ። እኔም እንግዲህ ከሙያ የተነስቼ ትንሽ ልረዳ የሞከርኩት ነገር አለ እና አንዳንድ የነገሩን ነገር ያው የኔቪ ስራ ነው የሚሰሩት፣ የባህር ኃይል ስራ ነው የሚሰሩት። ብዙ ጊዜ ውጭ ናቸው፣ ብዙ ጊዜ ባህር ላይ ናቸው እና የተወሰነ ቦታ ላይ ትንሽ እንደ መንታል ሄልት ነገር የነበረ ይመስለኛል። ያን አይነት ነገር ሲፈጠር የተቻላቸውን ያክል እንግዲህ በጊዜው በነበረው ሕክምና ተደርጎላቸው ከዛ በኋላ ስራውን ለመቀጠል እንዳልቻሉና በጥረታ እንደወጡ ነው የነገሩኝ።
የተወሰነ ያምሮ እክል እንደነበረ ለመረዳት ይችላል ግን
በዛ ጊዜ ነበር ነው የሚሉት። እኛ ግን ስናገኛቸው ምንም አይነት ነገር አላየሁም። እሺ ያምሮ ጭንቀት ነው ቢኖር ይሆናል ይያስባለው። እንግዲህ በዚህ ሀገር ያው እኛ ዝም ብለን ካውንስሊንግ ያን ሰዎችን ያማከረን አንዳንድ ነገሮች መፍትሄ እየሰጠን ሰው አንድን ችግር እንደሚወጣው በጊዜው ምን አልባት እንግዲህ ምን አይነት ነገር እንደነበረ ባናውቅም ከነበራቸው ነገር አንጻር ትንሽ ራሴን አመመኝ ማለት ጀምሬ ነበረ። እንደው ብዙ ጊዜ ራስ ምንም ነበረኝ። ያው እኛ ሀገር ደግሞ የአይምሮ ህመም ትንሽ በግልጽነት የሚነገርም የሚወራም ነገር ስላልሆነ ባላቸው ኮንፈርት መጠን ነው የነገሩኝና ከዛ ተነስቶ እንግዲህ ያው ምናልባት ሌላም ነገር ይኖራል ብዬ አስባለሁ።
ቤተሰብ ነበራቸው? ትዳር ልጆች?
እሱን እንግዲህ አልነገሩንም።
አልነገሯቸውም? እሺ
አልነገሩንም። እንደሱ አይነቱን ነገር ብዙም አስጠንቀን ማወቅ እንፈልጋለን አንልም። በፈቃዳቸው ሲነግሩን እንሰማለን። ከዛ ውጪ ግን ብዙ ጊዜ እኔ ማቀው እሱን ተውት እስቲ ይላሉ።
ወደ ኋላ መሄድ አይፈልጉም።
እርግጠኛ ነኝ ፔንፉል የሆነ ኤክስፒሪየንስ እንደሆነ ለነሱ።
ያንን ደግሞ አክብራችሁ ታልፉታላችሁ። የተቻላችሁን ያህል ግን ታሪካቸውን ሰብስባችኋል። ወይዘሮ ማሜ ወርቁ በጣም አድርጌ አመሰግናለሁኝ። መልካም አዲስ ዓመት።
አመሰግናለሁ በጣም። እንኳን አደረሳችሁ።
እንኳን አብሮ አደረሰን። እኛም ለአድማጮቻችን እንደዚሁም በአዲስ አበባ በኤደን ጎጆ ለሚኖሩ አረጋውያን መልካም አዲስ ዓመት እንላለን። ለወይዘሮ ማሜ ወርቁም እንዲሁ ሙዚቃን ጋብዛቸው።
ምን ኤላዊው ዘመን ያምላክ በረከቱ በኢትዮጵያ ትንሣኤ ዘመነ ሁለቱ ስትሰሙ መለከት ወደ ምሥራቅ ሰማከቱ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ ጣለው ኮከብ።
ይህን ሙዚቃ እንኳ አቋርጦ ይህንን ድምፅ ማሰማት ትንሽ ያሳፍራል። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ስትሆን የዕለቱ ስርጭት ዋና አዘጋጅ ትዝታ በላቸው ናት።
ስናስተናግዳቸው ያመሻነው አዳነች ፍስሐዬና
ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ። በዚህ ሙዚቃ እንሸጋገር።
Sabre, betes kusara, kumkwan betes na.
በደጃጣለ ወኮብ ስቦት ወበል ማሲንኮ ወበል ክራሪስ ፈላገ